ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን የሚተላለፍላችሁ የምሽቱ ዝግጅታችን አሁን ጀመረ። ዩናይትድ ስቴትስ በበቴ ኡርጌሳ ግድያ ላይ ሙሉ ምርመራ እንዲካሄድ ጥሪ ማቅረቧ፣ የአመራሮችና አባሎች እስርና ማዋከብ እንዲቆም አራት ፓርቲዎች መጠየቃቸውና ሱዳን የራብ ቸነፈር አፋፍ ላይ ናት መባሉን የተመለከቱ ዘገባዎችና ሌሎችም በምሽቱ ዝግጅታችን ተካተዋል። ሐሙስ ሚያዝያ 3 2016 ዓ.ም። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምናመሽታችኋል። አስማማየ ነኝ። ምሽቱን እያስተናገድኳችሁ ከእናንተ ጋር ቆይታ አደርጋለሁ። እንግዲ ወልዴ ለዓለም ዜናዎቹ እዚህ አብሮኛለ። ከስቱዲዮ ቅንብሩን ደግሞ ብራን አይሉ ትመራንላለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን እና በማኅበራዊ ትስስር ገጾቻችን መከታተል ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ የምታገኙን ይሆናል። እስከ ምሽቱ አራት ሰዓትም አብራችሁ እንድትቆዩ እንጋብዛለን። አሁን ከዓለም ለተሰባሰቡ ዜናዎች ወደ እንግዱ ልምራችሁ።
በድጋሚ እንደምናመሻችሁ። ለጋሽ ሀገራት ለኢትዮጵያ መንግሥት ማሳሰቢያ ሰጡ። በማሊ የፖለቲካ እንቅስቃሴ ታገደ። የባይደን አስተዳደር መሳሪያ ሻጮች የገዢዎችን ዳራ እንዲያጣሩ አዘዘ። እንዲሁም በጀልባ አደጋ 9 ፍልሰተኞች ሞቱ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ አጋርና ወዳጅ ሀገራት የተሰኘው ስብስብ በሀገሪቱ የእርዳታ ሠራተኞችን ጨምሮ በአጠቃላይ ሲቪሎች ጥበቃ እንዲደረግላቸውና በአዲስ አበባ ያለው መንግሥት በመላ አገሪቱ ሰላም ለማስፈን እንዲጥር ጠይቀዋል። ስብስቡ በመጪው ማክሰኞ ጀኔቫ ውስጥ የሚደረገውንና በኢትዮጵያ ላለው ሰብአዊ ቀውስ የሚሰጥ እርዳታ እወጃ ሥነ ሥርዓትን አስመልክቶ ባወጣው መግለጫ የሚሰጠው እርዳታ እጅግ ለተጎዱት ወገኖች እንዲደርስና ላልታሰበለት ዓላማ እንዳይውል ለማረጋገጥ የኢትዮጵያ መንግሥት ተጠያቂነትን እንዲያሰፍን አሳስበዋል። እንግሊዝ፣ የአውሮፓ ኅብረት፣ አውስትራሊያ፣ ቤልጅየም፣ ካናዳ እና አሜሪካንን ጨምሮ 16 ሀገራት በስብስብ ውስጥ የተካተቱ መሆናቸው ታውቋል። ለሰብአዊ አገልግሎት የሚውል ገንዘብ ለማግኘት ሀገራት በሚራኮቱበት ወቅት ባለፈው ዓመት በኢትዮጵያ የእርዳታ እህል መመዝበሩ የለጋሾችን መተማመን የሸረሸረ ክስተት ነበር ሲል ስብስቡ በመግለጫው አክሏል። ሜዲትሬኒያን ባህርን አቋርጠው ወደ አውሮፓ ለመሻገር በመሞከር ላይ የነበሩ ፍልሰተኞች ጀልባቸው ተገልብጦ አንድ ሕፃንን ጨምሮ 9 ሲሞቱ 15 የሚሆኑት ደግሞ የደረሱበት አለመታወቁን የጣሊያን የባህር ጠረፍ ጥበቃ አስታውቋል። 22 ፍልሰተኞችን መታደጉን እንዲሁም የአንድ ሕፃንን ጨምሮ 9 ሰዎችን አስክሬን ማግኘቱን የባህር ጥበቃው አስታውቋል። በተያያዘ ዜና ግሪክ የሶስት ታዳጊዎችን አስክሬን ማግኘቷንና 19 ፍልሰተኞችን ደግሞ መታደጓን አስታውቃለች። ፍልሰተኞቹ ይጓዙበት የነበረው ጀልባ ከቋጥኝ ጋር በመጋጨቱ አደጋው ሊደርስ እንደቻለ ተነግሯል። ከአፍሪካ እስያና መካከለኛው ምስራቅ ወደ አውሮፓ ለመሻገር ለሚሹ ፍልሰተኞች ሌላው አማራጭ የሆነችው ግሪክ ከእንደ አውሮፓን አቆጣጠር 2015 ወዲህ 1 ሚሊዮን የሚሆኑ ፍልሰተኞች በደሴቶቿ ተቀብላለች። ይህ በእንዲህ እንዳለ የአውሮፓ ኅብረት ሕግ አውጪዎች የተሻሻለ ያሉትን የፍልሰተኞች ደንብ ትናንት ረቡዕ አጽድቀዋል። የቀኝ አክራሪው ክንፍ እያገኘ ያለውን ድጋፍ መግታት የሚሻውና የመሃሉን ፖለቲካ የሚከተለው ቡድን እርምጃው በሰኔ ከሚካሄደው ምርጫ በፊት በዘፈቀደ የሚመጡትን ፍልሰተኞች ይቀንሳል የሚል ተስፋ አለው። በሮይተርስ የተጠናቀረውን አጭር ዘገባ ደረጀ ደስታ ያሰማናል።
የማሻሻያው ዋና ዓላማ ከአውሮፓ ድንበር ክልል ውጪ ከመካከለኛው ምስራቅና አፍሪካ የሚመጡ ያልተፈለጉ ፍልሰተኞችን የቆይታ ጊዜና የጥገኝነት ጥያቄ መቀነስና ወደ አገራቸው የመመለሱን ቁጥር መጨመር ነው። በህብረቱ 27 አባል አገራት መካከል ለ8 ዓመታት ከዘለቀው ውዝግብ በኋላ ለድርድር የቀረበው ሐሳብ እንደ ጣሊያን ባሉ የመዳረሻ አገሮችና እንደ ጀርመን ባሉ የበለጸጉ አገሮች መዳረሻዎች መካከል ያለውን የግዴታ ሚዛን አስቀምጧል። ይሁን እንጂ ግን ስደትን ለማስቆም ብዙ ርቀት መሄድ ባለመቻሉ ዙሪያውን በጸረ ኢሚግሬሽን በህብረት ተቃዋሚ አውሮፓውያንና ቀኝ አክራሪ ፓርቲዎች ተተችቷል። ግራ ዘመን ተቃዋሚዎችና የመብት ተሟጋቾች ግን በሰብአዊ መብት ላይ ትልቅ ጉዳት ያደርሳል ሲሉ ኮንነውታል። ድምፁ የተሰጠው የአውሮፓ ህብረት የፖለቲካ ማዕከል ከሁለት ወራት በኋላ በሚካሄደው የአውሮፓ ህብረት የፓርላማ ምርጫ መቀመጫዎችን ያገኛል ተብሎ ከሚጠበቀው የቀኝ አክራሪው መጠነ ሰፊ የተቃውሞ ግፊት ከገጠመው በኋላ ነው። ሲብሪጅ የተባለው ለትርፍ ያልተቋቋመው ድርጅት ቃል አቀባይ ጆሃንስ ሩከርል ማዕከላዊ ፓርቲ የቀኝ አክራሪዎችን ውሳኔ እያራመደ ነው በሚል ውሳኔውን ይቃወማሉ።
ይህን የስደተኞችን ህግ እንቃወማለን፣ ምክንያቱም ምንም የሚያሻሽለው ነገር አይኖርም። እንዲያውም ነገሮች የበለጠ ክፉ ይሆናሉ። ሰብአዊ መብቶች ይገደባሉ። ሰዎች ይበልጥ ወደ አደጋ እንዲመጡ ያደርጋል።
የአውሮፓው ህብረት አባላት ውሳኔውን ተግባራዊ ለማድረግ ሁለት ዓመት ቢኖራቸውም ተንታኞች ግን በአንድ ምሽት ምድር ላይ ያለውን እውነታ ይለውጠዋል ብለው ማሰብ እንደማይቻል አስጠንቅቀዋል።
በማሊ የፖለቲካ እንቅስቃሴዎች ሌላ ማሳሰቢያ እስከሚሰጥ ድረስ መታገዳቸውን ሀገሪቱን በመምራት ላይ ያለው ሁንታ ትናንት ረቡዕ አስታውቋል። ምርጫ ላልተወሰነ ጊዜ መታገዱን ባለፈው ዓመት ያስታወቀው ሁንታው የትናንቱ ውሳኔ ደግሞ በህዝቡ ዘንድ ስርዓትንና ደንብን እንዲሰፍን ለማድረግ ታስቦ የተላለፈ መሆኑን አስታውቋል። ባለፉት አራት ዓመታት ሁለት መፈንቅለ መንግስቶችን ያስተናገደችው ማሊ በፖለቲካ አለመረጋጋት ውስጥ ትቆይታለች። ከአልቃይዳና እስላማዊ መንግስት ጋር ግንኙነት ያላቸው ቡድኖችም አገሪቱን በማበጥ ላይ ናቸው።
በትብብር የሚሰሩ
ወታደሮችን ለጸጥታ ጥበቃዋ ትገለገል በነበረችው ማሊ ሁንታው ፈረንሳዮቹን ከአገሪቱ እንዲወጡ በማድረግ የሩሲያ ቡድኖችን ጋብዟል። በዩናይትድ ስቴትስ ፊላደልፊያ ግዛት ውስጥ የቅዱስ ሮመዳን ጾም መጠናቀቅን ለማክበር ተሰባስበው በነበሩ ሙስሊሞች ላይ በተፈጸመ ጥቃት ሶስት ሰዎች ላይ ጉዳት ሲደርስ በመቶዎች የሚቆጠሩ ወላጆችና ሕፃናት ከጉዳቱ ለማምለጥ መደበቂያ እንዲሹ አድርጓቸዋል። የማይክል ብራውንን ዘገባ ኤደን ገረመው ታሰማናለች።
ናፈሻ ውስጥ አመታዊ የኢድ አልፈጥር በዓል በመከበር በነበረበት ወቅት የተኩስ ሩምታ በመፍጠር ተጠርጥረው አምስት ሰዎች መታሰራቸውን የፊላደልፊያ ፖሊስ አስታውቋል። በስፍራው የነበሩት ወይዘሮ ካሪማ
በጣም ፈርቼ ነበር። ልቤ በኃይል እየመታ ነበር። ሴት የልጅ ልጄን ወደ ታች ሸፍኜ ይዣት ነበር። ሁሉም ሰው እንዲህ አይነት ነገር ሲከሰት ተመሳሳይ የሆነ ታሪክ ይኖረዋል። ነገር ግን እኮ ደጋግሞ መስማት ይሰለቻል አይደል?
ቶማስ አለን ጥቃቱ ሲፈጸም የተመለከቱ የአይን እማኝ ናቸው።
በጣም የሚያሳዝን ነገር ነው። እስከ ዛሬ ህይወቴ ፊላደልፊያ እንዲህ ያለ ነገር በተለይ መስጂድ አካባቢ ሲከሰት አይቼ አላውቅም። ምንም እንኳን በፊላደልፊያ ወንጀል የበረታ ቢሆንም መስጂድ አካባቢ ይህን የመሰለ ነገር ሆኖ አያውቅም። ይሄ የመጀመሪያ ጊዜ ነው።
ፖሊስ አንድ ሴትና አራት ወንዶች በድምሩ አምስት ሰዎች በጥቃቱ ተጠርጥረው መታሰራቸውን አስታውቋል። በተጨማሪም መሳሪያ የታጠቀ የ15 ዓመት ታዳጊ ትከሻው ላይና እግሩ ላይ ጥቃት እንደደረሰበትና ሌላ አንድ ሰው ደግሞ በመሳሪያ ሆዱ ላይ መመታቱን እንዲሁም ደግሞ ተጨማሪ አንድ ታዳጊ እጁ ላይ ጉዳት እንደደረሰበትም አክሏል። የጥቃቱ ዓላማ እስካሁን ድረስ ግልጽ አልተደረገም። ለማይክል ብራውን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ይህ በእንዲህ እንዳለ በአሜሪካ መሳሪያን በሱቁም ሆነ በአውደ ርዕይ ላይ የሚሸጡ ነጋዴዎች የገዢዎችን የኋላ ታሪክ እንዲያጣሩ የባይደን አስተዳደር ደንብ አውጥተዋል። በሺህ የሚቆጠሩ የመሳሪያ ነጋዴዎች ደንቡን በቅርቡ ተግባራዊ እንደሚያደርጉም ይጠበቃል። ደንቡ ባልተፈቀደላቸውና የገዢዎችን ዳራ በማያጣሩ ነጋዴዎች በየዓመቱ በአስር ሺህ የሚቆጠሩ መሳሪያዎች የሚሸጡበትን ሁኔታ እንደሚያስቀር ይታመናል። በመሳሪያ የሚፈጸም ጥቃትና ሁከትን ለማስቆም አስተዳደሩ በቅርቡ ከወሰዳቸው እርምጃዎች አንዱ እንደሆነም ተነግሯል። አስተዳደራቸው ሕይወት በከንቱ እንዳይጠፋ አስፈላጊውን ሁሉ እንደሚያደርግ የገለጹት ጆ ባይደን የአሜሪካ ምክር ቤት በመላ አገሪቱ ተፈጻሚ የሚሆንና የገዢዎችን የኋላ ታሪክ እንዲጣራ የሚያስገድድ ሕግ እንዲያወጣ ጠይቀዋል። በመጨረሻም ኦጄ ሲምፕሰን ከዚህ ዓለም በሞት ተለየ። ታዋቂው የቀድሞ የእግር ኳስ ተጫዋች እንዲሁም የቀድሞ የትዳር አጋሩን ገድሏል በሚል ከ30 ዓመታት በፊት ከቀረበበትና የክፍለ ዘመኑ የፍርድ ሂደት በመባል ከሚታወቀው ክስ ነጻ የወጣው ኦጄ ሲምፕሰን በ76 ዓመቱ ትናንት ረቡዕ ላስ ቬጋስ ውስጥ ከዚህ ዓለም በሞት መለየቱን ጠበቃው አስታውቀዋል። ሲምፕሰን የካንሰር ህመምተኛ እንደነበርም ጠበቃው ቲኤምዚ ለተባለው ቴሌቪዥን አስታውቀዋል። በአሜሪካ የእግር ኳስ ጨዋታ ከፍተኛ ዝናና ትርፎ የነበረው ሲምፕሰን በእንደ አውሮፓን አቆጣጠር 1994 የቀድሞ የትዳር አጋሩን ኒኮል ብራውን ሲምፕሰንን እና ጓደኛዋ የነበረን አንድ ሌላ ግለሰብ ገድለዋል በሚል የቀረበበት ክስና የፍርድ ቤት ሂደት የአሜሪካውያንንም ሆነ የተቀረውን ዓለም ትኩረት ሰቅዞ ያዘ ነበር። ሲምፕሰን ጥቁር፣ የቀድሞ ባለቤት ደግሞ ነጭ መሆኗ አሜሪካውያን የፍርድ ሂደቱን በውጥረት ውስጥ ሆነው እንዲከታተሉ አድርገዋል። ሲምፕሰን ከመጀመሪያው ክስ ቢያመልጥም ውድ የስፖርት ማስታወሻዎችን የሚሸጡ ደላላዎች በመሳሪያ አስፈራርተው ዘርፏል በሚል ከአስር ዓመታት በኋላ በቀረበበት ክስ የዘጠኝ ዓመታት እስር ተፈርዶበታል። በእንደ አውሮፓውያን አቆጣጠር 2017 ከእስር የወጣው ሲምፕሰን የስፖርት ማስታወሻዎቹ የራሱ እንደሆነ ይናገራል። በቀድሞ ባለቤቱ ክስ ወቅት በጠበቃው የነበሩት ታዋቂው ጃኒ ካክረን በሲምፕሰን ላይ በማስረጃነት የቀረበውን የእጅ ጓንት በፍርድ ቤቱ ሲለካው መጥለቅ ባለመቻሉ ጓንቱ ልኩ ካልሆነ ደንበኛዬን ልቀቁ ማለታቸው የፍርድ ሂደቱን የተከታተሉ ሁሉ የሚያስታውሱት ነው። ክብራትና ክብራን፣ በዚሁ የምሽቱን ዜና አጠቃለናል። ለቀሪ ዝግጅቶች ወደ አስማማው መልሳቸዋሉ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የሐሙስ ሚያዝያ 3 2016 ዓ.ም ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምፅ ራዲዮ ነው። ዝግጅታችንን በዓለም ከሰባሰቡ ዜናዎች ጀምረናል። እንግዱን ለዓለም ዜናዎቹ አመሰግናለሁ። በምሽቱ ዝግጅታችን ውስጥ በድምፅና ምስል ቅንብር ሲያሸናፊና ግርማ ደገፋ እንዲሁም በዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያውም አብረናሉ። የፕሮግራም ዋና አዘጋጅ ጽዮን ግርማነት አስማማየኑ እያስተናግድኳችሁ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆይታ አድርጋለሁ። በድጋሚ ለማስተዋወቅ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተላለፈ ስለሚገኝ መከታተል ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ዩናይትድ ስቴትስ በኦነግ የፖለቲካ ዘርፍ ኃላፊ በቴ ኡርጌሳ ግድያ ላይ ሙሉ ምርመራ እንዲካሄድ ጥሪ አቀረበች። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ በማኅበራዊ ትስስር ገጹ እንዳሰፈረው ትላንት ረቡዕ እኩለ ሌሊት ላይ በመቂ ከተማ የተፈጸመው የአቶ በቴ ኡርጌሳ ግድያ ተጣርቶ ተጠያቂዎች ለሕግ መቅረባቸው በአገሪቱ ሁከት እንዳይቀጥል ይረዳል ብሏል። ግድያውን የኮነኑት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትና ሌሎችም የፖለቲካ ፓርቲዎች በገለልተኛ ወገን ይጣራ ጠይቀዋል። በሌላ በኩል የአቶ በቴ ኡርጌሳ የቀብር ስነ ስርዓት ዛሬ ሐሙስ በመቂ ከተማ መሠረተ ክርስቶስ ቤተ ክርስቲያን ተፈጽሟል። ገልሞ ዳዊት ተጨማሪ ያለው።
የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ የኦሮሞ ነጻነት ግንባር የፖለቲካ ዘርፍ ኃላፊ ግድያ አፋጣኝና ሙሉ ምርመራ እንዲካሄድ ጥሪ አቅርበዋል። ቢሮው ዛሬ ሐሙስ በማኅበራዊ ትስስር ገጹ እንዳሰፈረው በከፍተኛ አመራሩ ግድያ ላይ ተገቢና አፋጣኝ ማጣራት መደረጉ በአገሪቱ የፖለቲካ ቀውስን ለማስቀረት የራሱ ሚና እንደሚኖረው በአጽንኦት አመልክተዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ኮሚቴ ሰብሳቢ ሴናተር ቤን ካርደን ግድያውን አውግዘው በኢትዮጵያ መሰል ግድያዎች መቀጠላቸው የተፎካካሪ ፖለቲካ ፓርቲዎች እንቅስቃሴና የመረጃ ነጻነት እንደሚገዳደሩ ገልጸዋል። በግድያው ተጠያቂ የሆኑ አካላት ሁሉ ለፍርድ እንዲቀርቡም በመግለጫቸው ጠይቀዋል። በተያያዘ ዜና በአቶ በቴ ኡርጌሳ ግድያ ማዘኑን ዛሬ ባወጣው መግለጫ ያስታወቀው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ነው። የምክር ቤቱ ሰብሳቢ አቶ ደስታ ድንቁ ምክር ቤቱ በግድያው ማዘኑን ተናግረዋል።
ምንም የጦር መሳሪያ ባልያዙና የጦርነት ወይም ደግሞ ግጭት ውስጥ ያልገቡ የሀገሪቱ አለኝታዎች፣ የሀገሪቱ ድምፆች በሚታፈኑበት ጊዜ በሚከተሉበት ጊዜ በሰላማዊ ወይም እና በህጋዊ እና ህገ መንግስታዊ የፖለቲካ እንቅስቃሴ በሚያደርጉት ንቁ ዜጎችና ንቁ ተሳታፊዎች ላይ የሚፈጥረው ጫና ቀላል አይደለም።
የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ጥሩነህ ገምታ ፓርቲያቸው መግለጫ ማውጣቱን ገልጸዋል።
ኦቦ በቴ ኡርጌሳ
በአቶ በቴ ኡርጌሳ መገደል በጣም አዝነናል። ግድያው በገለልተኛ አካል ተጣርቶ አጥፊው መታወቅ ይኖርበታል። መሰል ድርጊት ሲፈጸም ቆይቷል። ድምፃዊ ሃጫሉ ሁንዴሳም እንዲሁ ነበር ተገድሎ የተገኘው። የባኮ ትቤ ነዋሪ የነበረው የፓርቲያችን አባል አቶ መለሰ ጫኔም እንዲሁ ተገድሎ ሬሳው አልተገኘም። የምዕራብ ወለጋ ዞን የኦፌኮ ኮሚቴ ሰብሳቢ አቶ ፈቃዱ አያና ፋጅ ከስራ ገበታው ላይ ተወስዶ እስካሁን ያለበት አይታወቅም።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በአቶ በቴ ኡርጌሳ ሞት ማዘኑን ገልጿል። የፓርቲው ህዝብ ግንኙነት ኃላፊ ዶክተር ሙላለም ተገኝ ከዚህ በፊት በቢሾፍቱ ከተማ አዳ ምርጫ ጣቢያ ተወካያቸው የነበሩት አቶ ግርማ ሞገስ በመኖሪያ ቤታቸው ደጃፍ ተገለው ፍትህ ብንጠይቅ ምላሽ ሳናገኝ ቆይተናል በማለት ድርጊቱ ያለ ፍርድ መቀጠሉን ጠቁመዋል።
ከእሳቸው ጋር ተያይዞ ለዘመድ ወዳጆቻቸው ለሁሉም መጽናናትን እንደ ፓርቲ እንደምንመኝ በመግለጫችንም ገልጸናል። ይህንንም በድጋሚ ማለት እፈልጋለሁ። እንደዚህ አይነት ጉዳዮች ግን በጣም ገለልተኛ ሀቀኛ ጄኒውን የሆነ መልኩ እያንዳንዱ የተደረሰበት ሂደት ለህዝብ በግልጽ ሊነገር ይገባል። ያ ነው የፍትህ ሂደቱን የጠራ የሚያደርገው የሚል ሀሳብ ነው ያለን።
ትላንት አስክሬናቸው ከመቂ ከተማ ወጣ ብለው የተገኘው የአቶ በቴ ኡርጌሳ የቅብር ስነ ስርዓት ዛሬ እኩለ ቀን ላይ በመቂ መሰረተ ክርስቶስ ቤተ ክርስቲያን መፈጸሙን ወንድማቸው አቶ ሚለ ኡርጌሳ ለአሜሪካ ድምፅ ተናግረዋል።
አስክሬኑን ወደ ሆስፒታል ወስደን ምርመራ ተደርጓል። መርማሪዎች ገሚሱን የምርመራ ውጤት አሳውቀውናል። ቀሪውን ለሚመለከታቸው ባለስልጣናት እንደሚሰጡ ነግረውናል።
የአቶ በቴ ኡርጌሳ እንግድያን አስመልክቶ የኦሮሚያ ክልላዊ መንግስት ትላንት ባወጣው መግለጫ ድርጊቱን በሚመለከታቸው አካላት አማካይነት እንደሚመረምር አስታውቀዋል። የኦነግ ከፍተኛ አመራርና የፖለቲካ ዘርፍ ኃላፊ የነበሩት አቶ በቴ ኡርጌሳ የ41 ዓመት ጎልማሳና የአራት ልጆች አባት ነበሩ። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነው ያደመጣችሁት። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ዘገባችን የአመራሮችና አባሎች እስርና መዋከብ እንዲቆም አራት ፓርቲዎች መጠየቃቸውን የተመለከተ ነው። ያለ ፍትህ ታስረው የሚገኙ የፖለቲካ ፓርቲ አመራሮችና አባሎች በአስቸኳይ እንዲፈቱ አራት ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። ከፓርቲዎቹ አንዱ የሆነው የኢያፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ከአስቸኳይ ጊዜ አዋጁ በኋላ በፓርቲዎች ላይ የሚደርሰው ጫና መባባሱን ተናግረዋል። የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው ደግሞ ይህ አካሄድ በሰላማዊ የፖለቲካ ትግል ላይ እንቅፋት ይሆናል ብለዋል። በጉዳዩ ላይ ከመንግስት በኩል ምላሽ ለማግኘት ያደረግነው ጥረት ሊሳካ አልቻለም። ኬኔዲ አባተ ተጨማሪ አለው።
በትብብር የሚሰሩ አራት የፖለቲካ ፓርቲዎች የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ የአማራ ጊዮናዊ ንቅናቄና እናት ፓርቲ ከትናንት በስቲያ ማክሰኞ ሚያዝያ 1 ቀን 2016 ዓ.ም በጋራ ባወጡት መግለጫ በሰላማዊ የፖለቲካ ፓርቲ አመራሮችና አባሎች ላይ እስርንና ማዋከብን ጨምሮ የተለያዩ በደሎች እየተፈጸሙባቸው እንደሚገኙ ገልጸዋል። በአሁን ወቅትም ወደማይታወቅ ቦታ የተወሰዱና በየእስር ቤቱ ያለ ፍትህ የሚንገላቱ ያሏቸው የፖለቲካ ፓርቲ አመራሮችና አባላት ስለመኖራቸው በመግለጫቸው ላይ አመልክተዋል። ያለምንም ክስ ለሶስት ወራት ከ15 ቀን በአዋሽ 40 በእስር ላይ ቆይተው መጋቢት 12 ቀን የተለቀቁት የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ከአስቸኳይ ጊዜ አዋጁ በኋላ እስርና ማዋከቦች መበራከታቸውን ይገልጻሉ።
በአማራ ክልል ላይ በተከሰቱ ወቅታዊ ጉዳዮች በሚል አስቸኳይ ጊዜ አዋጅ ከታወጀ ጊዜ ጀምሮ ከፍተኛ ወከባና በደሎች በፖለቲካ ፓርቲዎች፣ በጋዜጠኞች፣ በተለያየ ስለ ሰብአዊ መብት ተሟጋቾች ላይ በተለያየ ምክንያት ማፈኛ ተደርጓል። ይሄ አስቸኳይ ጊዜ አዋጅ ያለ ፍርድ ቤት ትዕዛዝ ዝም ብሎ 8 ወር፣ 9 ወር ከዛም በላይ የቆዩ አሉ። በአሁኑ ሰዓት ራሱ
የእርስ በርስ ጦርነት ይብቃ በሚል መሪ ቃል ሰላማዊ ሰልፍ ሲያስተባብሩ ከነበሩ ፖለቲከኞች መካከል አንዱ ያለምንም ክስ እስካሁን በእስር ላይ እንደሚገኝ ገልጸዋል። በቅርቡ በቁጥጥር ስር የዋሉት የኢህአፓ ሊቀመንበርና ሌሎች ሁለት የሰልፉ አስተባባሪ የነበሩትን ጨምሮ 6 ሰዎች የፍርድ ቤት ሂደታቸው ተቋርጦ ወደ አዋሽ 40 መወሰዳቸውን እንዳረጋገጡም ተናግረዋል። የእናት ፓርቲ ፕሬዝደንት ዶክተር ሰይፈ ስላሴ አያሌው ይህን መሰሉ አካሄድ ሰላማዊ ትግልን የሚያበረታታ እንዳልሆነ ያስረዳሉ።
ሰላማዊ ትግል እንቅስቃሴ የሚያደርጉ ቦታዎችን የማፈን አማራጮቻቸውን የማሰር ነገር እንትን እያለ በሄደ ቁጥር ሰው ሰላማዊ የሆነ የፖለቲካ ትግል ግን እንደ አማራጭ ወደማይወስድበት ነገር ይገፋል እና የሰላማዊ ፖለቲካ እንቅስቃሴ ላይ ማህበረሰቡ ሀገርም እንደ ሀገር ተስፋ እንድቆርጥ የሚያስደርግ ያለ ነገር ነው እና ይህንን ለመንግስት በጣም ጠንከር ያለ መልዕክት እናስተላልፍ እንወዳለን። ሰላማዊ የፖለቲካ ትግል ላይ እንቅፋት መሆን ተገቢ አይደለም።
ከእስር ባለፈ ዛቻ፣ ወከባና ማስፈራራትም በሰፊው ይስተዋላል የሚሉት መጋቤ ብሉይ አብርሃም ደግሞ
ሌሎች በጦርነት ያሉትን ኃይሎች ወደ ሰላማዊ ትግል ግቡ እያለ የሚጠራ መንግስት ሰላማዊ ታጋዮችን ማሳደድ ምን ማለት ነው? ይችላሉና የሰላማዊ ትግል ከባድ አደጋ ተደቀነበታል። ይህ ተግባር ለሀገር ሰላም አይጠቅም። የመንግስት አካላት በአስቸኳይ እንዲያስቆሙት ነው የምንጠይቀው።
በጉዳዩ ላይ ከመንግስት በኩል ምላሽ ለማግኘት በኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን ባለመመለሳቸው አልተሳካልንም። ሆኖም የጸጥታ አካላት በቁጥጥር ስር የሚያውሏቸው ፖለቲከኞችና ሌሎች ሰዎች በወንጀል የተጠረጠሩ መሆናቸውንና ብዙዎቹ ማጣራት ከተደረገ በኋላ መለቀቃቸውን መንግስት በተለያዩ ጊዜያት መግለጹ ይታወቃል። ምንም እንኳን የአስቸኳይ ጊዜ አዋጁ ተጠርጣሪዎች ፍርድ ቤት ሳይቀርቡ ለተራዘመ ጊዜ ሊታሰሩ እንደሚችሉ ቢደነግግም የሰብአዊ መብቶች ተቋማትን ጨምሮ የተለያዩ አካላት እርምጃውን ተችተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የትንታኔው መጽሔታችን ሌላኛው ርዕሰ ጉዳይ ደግሞ ወደ ሱዳን ይወስደናል። ጦርነቱ ዓመት ሊሞላ የተቃረበባት ሱዳን የራብ ቸነፈር አፋፍ ላይ መሆኗ ተገለጸ። በሱዳን ከተቀሰቀሰ አንድ ዓመት ሊደፍን በተቃረበው የእርስ በርስ ጦርነት በሺዎች የተቆጠሩ ሰዎች ተገድለዋል። 15 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል። በቂ ሰብአዊ እርዳታ እየቀረበ አለመሆኑ በአገሪቱ ካለው እጅግ አደገኛ ሁኔታ ጋር ተደማምሮ ህዝቡ የራብ ቸነፈር አፋፍ ላይ መሆኑን አሶሲየትድ ፕሬስ ያጠናቀረው ዘገባ አውስቷል። ቆንጅታዬ እንደሚከተለው ታቀርበዋለች።
የሱዳን የእርስ በርስ ጦርነት የተቀሰቀሰው እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ሚያዝያ ወር አጋማሹ ላይ ነበር። የተጫረውም በጀነራል አብደልፋታህ አልቡርሃን ሊቀመንበርነት በሚመራው በሀገሪቱ የጦር ሰራዊትና በጀነራል ሞሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል የነበረው ውጥረት እየተካረረ ሄዶ ዋና ከተማዋ ካርቱም ጎዳናዎች ላይ መታኮስ ከጀመሩና ውጊያው ወደ ሌሎች የሀገሪቱ አካባቢዎች ከተዛመተ በኋላ ነው። ጦርነቱ ከመጀመሩ ከአንድ ዓመት ከመንፈቅ በፊት ቡርሃንና ዳጋሎ አብረው ሆነው ወታደራዊ መፈንቅለ መንግስት በማካሄድ ሀገሪቱ ትርምስ ውስጥ ገባች። የገለበጡት ለአያሌ ዓመታት ሱዳንን የገዙት አምባገነኑ ኦመር አልበሽር በህዝባዊ አመፅ ከስልጣን ከተወገዱ በኋላ ሀገሪቱን ወደ ዲሞክራሲያዊ አስተዳደር ያሸጋግራል ተብሎ የተጠበቀውንና ዓለም አቀፍ እውቅና የተቸረውን ሲቪላዊ መንግስት ነበር። ያ መፈንቅለ መንግስትና ጦርነቱ የሱዳን ህዝብ ከበርካታ አስርት ዓመታት ወታደራዊና እስላማዊ አገዛዝ በኋላ ዲሞክራሲያዊ አስተዳደር ልናገኝ ነው በሚል ሰንቆ የነበረውን ተስፋ አክስሞበታል። ካለፈው ጥቅምት ወር ወዲህ ታዲያ የዓለም አቀፉ ማህበረሰብ ትኩረት ከሱዳኑ ጦርነት ጋዛ ላይ በእስራኤልና በሐማስ መካከል እየተካሄደ ወዳለው ጦርነት ዞሯል። በመሆኑም የሱዳን የጦርነት ተፈናቃዮች ሕይወታቸውን ለማትረፍ የግዳቸውን እየታገሉ ነው። ሁለተኛዋ ትልቋ የሱዳን ከተማ ኡምዱርማን ተፈናቃዮች ቀድሞ ትምህርት ቤት በነበረ ህንፃ ባሉ መጠለያዎች ውስጥ እየኖሩ ናቸው። ሲሃም ሳልህ መጠለያ ካምፕ ውስጥ ያሉትን ህጻናት በቂ ምግብ ለመመገብ እየተቸገርን ነው፣ የምናገኘው ምስር፣ ሩዝ እና ገንፎ ብቻ ነው ብለዋል።
እንደነ ሙሽኪለ ፊ
ህጻናቱን በሚመለከት ችግር አለብን። ልጆቹ በቂ አልሚ ምግብ ያለው ምግብ ስለማያገኙ እንደሚገባቸው አላደጉም። ያለን ምስርና ገንፎ ነው። አንዳንድ ጊዜ ምስሩን ከኦክራ ጋር አድርገን እንሰራዋለን። አሁን ግን እግዚአብሔር ይመስገን ከአምስት ዓመት በታች ለሆኑ ልጆች የሚሆን የተዘጋጀ ምግብ የሚያቀርብ ድርጅት ተገኝቷል። ተገቢውን አልሚ ምግብ የያዘ ምግብም ይሆናል ብዬ አስባለሁ።
የሀገሪቱ አርሶ አደሮችም ምግብ ለማምረት የሚያደርጉት ጥረት በገንዘብና በሌላም አቅርቦት እጥረት ምክንያት እየተስተጓጎለ መሆኑን ተናግረዋል። ጀዚራ ግዛት አልመናጊል ከተማ አጠገብ የሚኖሩት አርሶ አደር በማዳበሪያ ዋጋ ውድነት፣ በምርት ዋጋ ማሽቆልቆል ጨምሮ ገበሬው እየተቸገረ መሆኑን ለአሶሲየትድ ፕሬስ እንዲህ ሲሉ ገልጸዋል።
አላተሞይል ብርዱ ቢገድ ቃሊ ወላሰማት ቢገድ 35,000 ጅኔ ወልማሕሱለ ብናሕሲላ ማፊየ ስዕር።
ለግብርና ስራችን ማስኬጃ የሚያስፈልገን ወጪ በጣም ጨምሯል። የማዳበሪያ ዋጋ 35,000 የሱዳን ፓውንድ ወይም 32 ዶላር ገብቷል። የምናመርተው እህልም በአሁኑ ጊዜ ይህ ነው የሚባል ዋጋ አያወጣልንም። ጦርነቱ ጎድቶናል። ኢኮኖሚ ወድቋል። ችግሩ በስቷል። ገንዘብ የለም። የጸጥታ ሰራተኞች እየሰሩ አይደሉም። የግብርና መሐንዲሶች ውሃ እንዲደርሰን አያደርጉም። በሁሉም ነገር ተጎድተናል። ግማሽ ሄክታር መሬት በመስኖ ለማጠጣት 2-3 ቀን ይወስድብናል።
በጦርነቱ የተነሳ ቤት ንብረታቸውን ጥለው የተሰደዱ በርካታ ቤተሰቦች ዋና ከተማዋ ካርቱም እና ሌሎችም አካባቢዎች የሲቪሎች መኖሪያዎችን ሳይለዩ የሚፈጸሙ የቦምብ ጥቃቶች፣ ግድያዎች፣ መፈናቀል፣ ረሃብ፣ አስገድዶ መድፈርን ጨምሮ የጭካኔ አድራጎት ሲፈጸም ማየታቸውን ለአሶሲየትድ ፕሬስ ተናግረዋል። ምዕራብ ዳርፉር ውስጥ እጅግ የሚዘገንን ጥቃት የደረሰ ሲሆን በአርኤስኤፍ ታጣቂዎችና በተባባሪዎቻቸው የአረብ ሚሊሻዎች አረብ ያልሆኑ አፍሪካውያን ማህበረሰቦች በሚኖሩባቸው አካባቢዎች ጎሳ ተኮርና ጾታዊ ጥቃቶች በስፋት ፈጽመዋል። ካሌል ሰርባል የሱዳን የቀይ ጨረቃ ፕሬዝዳንት ናቸው። በአካባቢው ስላለው ችግር ሲያስረዱ
እኛ እርዳታ ስናከፋፍል ካርቱም እና ምዕራብ ዳርፉር ላይ አተኩረን በከፍተኛ ደረጃ የተጎዱ በመሆናቸው የእርዳታ ቁሳቁስ እንሰጣለን። መድኃኒቶች፣ የሥነ ልቦና ድጋፍ መገልገያዎች፣ በአጠቃላይ የሕክምና እርዳታዎችን እንሰጣለን። ከአካባቢው ጥበቃ ድጋፍም አኳያ ከአስክሬን ቀብር ጋር የተያያዘ ድጋፍ እናደርጋለን።
ከኦምዱርማን ተሰደው በተፈናቃይ ካምፕ የተጠለሉት አደም አልሳየር መጠለያ ካምፑ ለመድረስ ምን ያህል ችግር እንዳዩ ለአሶሲየትድ ፕሬስ ሲናገሩ
ጦርነቱ በየሰፈሩ ተባብሶ ቀጠለ። ንጹሐን ነዋሪዎች ተገደሉ። የጸጥታ ጥበቃው ተንኮታኮተ፣ ተበጠበጠ። እኛ እግዚአብሔር ይመስገን መከራችንን አይተን ወጣን። ፈጥኖ ደራሽ ታጣቂዎች ይፈትሹናል፣ ያዋክቡናል፣ ይሰድቡናል። ብቻ እንደምንም መጠለያ ካምፑ ጋር ደረስን። መጀመሪያ ሁሉ ነገር ጥሩ ነበር። አሁን ግን በጣም ችግር አለ። የሚረዳን ድርጅትም የለም። በቂ ምግብ የለንም።
የዓለም የጤና ድርጅት እንዳስታወቀው በአጣዳፊ የተመጣጠነ ምግብ እጥረት የተጎዱ 5 ዓመት ያልሞላቸው 3.5 ሚሊዮን ሕፃናት ያሉ ሲሆን ከመካከላቸው ከ710,000 የሚበልጡቱ በከባድ ሁኔታ የተጎዱ መሆናቸውን አስታውቋል። የዓለም አቀፍ ወንጀል ፍርድ ቤት ICC እንደ አውሮፓውያን አቆጣጠር በ2000ዎቹ ዓመታት የዘር ማጥፋት ጥቃት በተካሄደባት በምዕራብ ዳርፉር እንደገና በአዲስ መልክ ደርሷል የተባለውን የጦር ወንጀል እና በሰብአዊ ፍጡር ላይ የተፈጸመ ወንጀል እየመረመረ መሆኑን
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችንም እንደቀጠለ ነው። አሁን በዋሽንግተን የሰዓት አቆጣጠር ከቀኑ 8 ሰዓት ከ27 ይላል። በኢትዮጵያ ከምሽቱ 3 ሰዓት ከ27 ማለት ነው። የመጀመሪያ ምዕራፍ ቅንብራችን ነበር ቀደም ሲል ስትከታተሉ የነበረው። አሁን ደግሞ ሁለተኛው አጋማሽ ቅንብራችን ይቀጥላል። የመጀመሪያው ዝግጅት የሚሆነው ባህልና ማህበረሰብ የዛሬው ባህልና ማህበረሰብ ዝግጅታችን በፍቼ ጨምበላላ በዓል አከባበር ላይ ያተኩራል። በህብረ ብሔራዊ ፍቼ ጨምበላላ አውደ ዓመት አንድነትን ማጎልበት እንደሚገባ ተገለጸ። የይቅርታና የምስጋና በዓል የሆነው የሲዳማ የብሔር ዘመን መለወጫ ፍቼ ጨምበላላ በሐዋሳ ሐይቅ ዳርቻ ሲከበር ለወቅታዊ የሰላም ችግር መፍትሄ የሚሰጡ ጥልቅ የባህል እሴቶች በውስጡ የተካተቱበት መሆኑን የክብረ በዓሉ ታዳሚዎች ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የዘንድሮን የፍቼ ጨምበላላ በዓል አከባበር አስመልክቶ ተከታዩን ለባህልና ማህበረሰብ አዘጋጅቷል። ተከታትለን እንመለስ።
በየዓመቱ የሚከበረው የፍቼ ጨምበላላ አውደ ዓመት የሲዳማዎች ተወዳጅና ተናፋቂ ዘመን መለወጫ በዓል ነው። የብሔሩ አያንቶዎች፣ ጭሜሻዎችና ሽማግሌዎች የጨረቃን ውደት በማጤን በሚያስተላልፉት መልእክት የክብረ በዓሉ ቀን ይወሰናል። በመሆኑም የዘንድሮ የፍቼ ጨምበላላ በዓል ባለፈው ሳምንት ቅዳሜም መጋቢት 28 ቀን 2016 ዓ ም በሐዋሳ ሐይቅ ዳርቻ በሚገኘው ባህላዊ ስፍራ ሶረሳ ጉዱማሌ ሶንጎ ተከብሯል። በየዓመቱ በዓሉን ከሚያደምቁ ኩነቶች ውስጥ በሲዳማ አባቶች የሚቀርበውና ስልተምቱ ግጥሙና ዜማው ህብራዊ የሆነው ቄጠላ የተሰኘ ባህላዊ ትዕይንት አይነተኛው ነው። የፍቼ ጨምበላላ የቄጠላ በዓል ትዕይንት በአፍሪካ ድንቃድንቅ መዝገብ አዲስ ክብረ ወሰን ሆኖ ተመዝግቧል። ለክልሉ ባህል ቢሮም እውቅናና ሰርቲፊኬትም ተሰጥቶታል። በነገራችን ላይ በቄጠላ ባህላዊ ስርዓት የሲዳማ አባቶች ደስታቸውን፣ አድናቆታቸውና ቅያሜያቸውን እንዲሁም ምስጋናቸውን ይገልጻሉ። ህዝባዊ ጥያቄዎችንም ያቀርቡበታል። የበዓሉ ታዳሚ አቶ ወልደሰንበት ቃንፋቶም በዓሉ የይቅርታ በዓል ነው ሲሉ ተናግሯል።
ሲጨም በላል ባህር በጣም ደስ የሚለው በሲዳማ ህዝብ የተጣላ የሚታረቅበት ሐዘን ላይ ያለው ሐዘኑን የሚረሳበት ድንገት ራሱ ባልና ሚስት ተለያይቶ ከሆነ ሚስት ራሱ ከባላ ተለያይታ አታድርም አትኖርም። ስለዚህ ተጣልታ ከሆነም ታርቃ ወደ ባላ የምትመለስበት በዓል ስለሆነ ሁሉም ላጣው ያለው አካፍሎ የሚበላ ስለሆነ ፊቼ ጨምበላላ በጣም ደስ ይላል።
በፊቼ ጨምበላላ ክብረ በዓል እንስሳትን ጨምሮ በሲዳማ ምድር ያለ ፍጥረት በሙሉ ነጻነቱን ይቀዳጃል። ለማጋኖ ፈጣሪ ማለታቸውን ነው። ለማጋኖ ምስጋና የሚቀርብበት ወቅት መሆኑን ወጣት አየለ ጋር ይናገራል።
ጨምበላላ ላላገባ ወጣት እጫኛው የሚፈልግበት በመሆኑ እኔም ያላገቡት ወጣቶች መካከል አንድ በመሆነ እንዲሁም ደግሞ ከዚህ በፊት በማህበረሰቡ ውስጥ ያለው መልካም እሴትን ወደፊት ለማስቀጠልና ለማስተላለፍ ከአባቶች አፍንን እንዴት መቀበል እንዳለባቸው ባህሉን ጠብቆ እንዴት ጌጣላውን መጫወት እንደሚቻሉ የሚያስረዳ ነገር በመሆኑ በጣም ትልቅ ከሚነግሪ በላይ ትልቅ ደስታ ነው የሚሰማ።
ፍቼ ጨምበላላ የሚውልበት ቀን በሽማግሌዎች ከታወጀ በኋላም ዛፍ አይቆረጥም፣ ከብት አይታረድም፣ አይታረስም። ልጆችም እንዳሻቸው እንዲጫወቱና እንዲቦርቁ ይፈቀድላቸዋል። ለአቂም አዳምና ሕዋን የደረሱት ደግሞ ፋሮ የተሰኘ ያላገቡ ሴቶች በሚጨፍሩት ጭፍራ ላይ የመሳተፍና በዚያውም የመተጫጨት ድል ይሰጣቸዋል። በዓሉን ለማክበር ከወንዶግነት ከተማ የመጡት ወይዘሮ ብዙነሽ ካምባቶም ፍቼ ጨምበላላ ለሴቶች የተለየ ትርጉም እንዳለው ይናገራሉ።
ያላገባችው በዚህ ነው ተጫጭታ የምትሄደው ማለት ነው በጨምበላላ። ያገባችው ደግሞ ተጣልታ ከባሏ ተጣልታ አባቷ ቤት ሆና ከሆነ በዚህ ጨምበላላ ቀን ነው ወደ ቤቷ የሚመልሰው አባትየው ማለት ነው።
በዓሉ በሐዋሳ ሶሬሳ ጉዲማ ለሶንጎ በተከበረበት ወቅት የተለያዩ የፌደራልና የክልል መንግስታት እንግዶች ታድመዋል። የባህልና ቱሪዝም ሚኒስትር አቶ ቀጃላ መርዳሳ በበዓሉ አካባቢ ውስጥ የሲዳማ አባቶች የገነቧቸው ጥልቅ ባህላዊ እሴቶች መኖራቸውን ጠቁመዋል።
ግስት መሆን ወይም ራስን በራስ ማስተዳደር ማለት የራስን ባህል፣ የራስን ታሪክ፣ የራስን ኢኮኖሚ፣ የራስን የተፈጥሮ ሀብት፣ የራስን ማንነት፣ የራስን ሁሉ ነገር ማስተዳደር ማለት ነው።
የዘንድሮ የፍቼ ጨምበላላ በዓል ከቀድሞዎቹ ጋር ሲነጻጸር የተቀዛቀዘና አነስተኛ ሰዎች ታደመበት እንደነበር አስተያየት ሰጪዎች ሳይገልጹ አላለፉም። የበዓሉ ታዳሚ አቶ ወልደ ሰንበት፣
ስለዚህ ፍቼ ጨምበላላ እንደምታውቀው ህዝብ አይደለም በፊት የሚያከብረው ቢያንስ ቢያንስ ከተማ ያለ ከተማ ካለው ህዝብ በላይ በሚሊዮን ምናምን የሚቆጠር ህዝብ ነው። ስለዚህ አሁን እንደምታየው ግንባሽም አልሞላም፣ ሜዳ ባዶ ሜዳ ነው። ስለዚህ ይህ መንግስት ተነጋግሮ አወያይቶ ከክልል እስከ ቀበሌ ድረስ ወርዶ ማነጋገር ማወታት ክልል፣ ዞን፣ ወረዳ፣ ቀበሌ ድረስ ማነጋገር ማወታት መታል አለ።
ወይዘሮ ብዙነች ደግሞ አከባበሩም የተቀዛቀዘው በሀገሪቱ ባለው ጸጥታ ችግርና የደህንነት ስጋት ነው ብለዋል።
ህዝቡ በአንድነት ማክበር የሚከለክለው ነገር የለም። ግን ሆኖም እያለ ሰው ትንሽ ይሄ አሁን ባለኑ ዘመን ሁኔታ በኑሮ ይሄ መንግስት ላይ ለምንድን ነው ማስተካክለን ኑሮ ውድነት ያዘን እኛ የምንለው አክብሮን ለምንድን ነው ቃላችን ማሞሉት መንግስት ብሎ ትንሽ ለህዝብም ጥሩ ደስተኝነት አለ ብዬ አልገምትም። እኔ
በአገሪቱ ለሚታዩ የሰላም ችግሮች ፍቼ ጨምበላላም መፍትሄ እንደሚሰጥ በክብረ በዓሉ ላይ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታ ለደሞ አመልክቷል። አንድነትና ትብብር የሚጎለብትበትን ድንቅ ፍልስፍና በውስጡ የያዘ ደማቅ በዓል ነው ሲሉም ገልጿል።
የተሰሩ ጥፋቶች ሁሉ ይቅርታ እንዲያገኙ ከአምላክም ከሰውም ጋር ሰላም መፍጠር የሚቻልበት ሰዓት ያቀፈ ፍቼ ጨምበላላ ነው።
በእንግድነት የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ፍቼ ጨምበላላ የሲዳማ ህዝብ የአእምሮና የፍልስፍና ውጤት ነው በማለት ስነ በዓሉን አወድሰዋል። የፍቼ ጨምበላላ የሲዳማ ብሔር የዘመን መለወጫ አውደ ዓመት እንደ አውሮፓውያን አቆጣጠር በ2015 ዓ.ም በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ወይም በምህጻሩም ዩኒስኮ በማይዳሰስ የሰው ልጆች ሁሉ መንፈሳዊ ቅርስ ማህደር መመዝገቡ ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ቀደም ሲል በፍቼ ጨምበላላን በዓል አከባበርን በተመለከተ ለባህልና ማህበረሰብ ባልደረባችን ዮናታን ያዘጋጀውን ዘገባ ነው ወደ እናንተ ያደረስነው። አሁንም ከዚሁ ከባህልና ማህበረሰብ ሳንወጣ በትላንትናው ዕለት በመላው ኢትዮጵያ የኢድ አልፈጥር በዓል ሃይማኖታዊ ስነ ስርዓት በደማቅ ሁኔታ ተከብሯል። ከተከበረባቸው ቦታዎች መካከል ደግሞ አንዱ በደቡብ ወሎ ዞን ቃሉ ወረዳ በሚገኘው የደጋን መጠለያ ካምፕ ነው። ዘጋቢያችን መስፍን አራጌ በቦታው ተገኝቶ ያጠናቀረልን ይህን ዘገባ ትላንትና በሰዓት መጣበብ ምክንያት በከፊል ወደ እናንተ ማድረሳችን ይታወሳል። ዛሬ ደግሞ ሙሉ ወደ እናንተ እናደርሳለን።
1445ኛውን ኢድ አልፈጥር በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ደጋን መጠለያ ጣቢያ በሚገኙ ተፈናቃዮች ዛሬ ሄረቡ ሲከበር መሰረቱን በዋሽንግተን ዲሲ ያደረገው ተቀዋ አበሻ የተባለ ድርጅት ከአግማስ ኢትዮጵያ አገር በቀል ግብረሰናይ ተቋም ጋር በመተባበር የበዓል መርሃ ግብሩን አዘጋጅቷል። በኦሮሚያና በአፋር ክልሎች የጸጥታ ችግር ተፈናቅለው በመጠለያ ጣቢያ ውስጥ ከሚገኙት መካከል አወል የሱፍ የደረሰብንን ባንረሳውም በችግር ውስጥ ሆነንም በዓሉን ለማክበር በመብቃታችን ደስተኞች ነን ብለዋል።
ኦሮሚያ ስንፈናቀል በማንነታችን ነው። የዛን ሰዓት ብዙ ስቃይ ያልፋል። በዛ ምክንያት ቤተሰቦቻቸውን ያጡ አሉ፣ እናትና አባታቸውን ያጡ አሉ። በሰላም ባለመኖር ምክንያት ከኛ በላይ ተጎዳ የለም። ረመዛን 30 ቀን ጡመናል። አገራችን በዓል ስናከብር ሁሉ ነገር ተራሳችን ነው። ስንፈልግ ፈቃችን አምተን ነው በግ የምናርደው። ይሄን ነገር አሁን ማንሳት ስሜት ወደ ኋላ መኮርኮር ነው። በእርግጥ ግን አቢዘር አለ፣ አግማስ አለ፣ ሌሎችም የተለያዩ ድርጅቶች፣ ልማት ባንክ ነበር ባለፈው፣ እንደነዚህ የተለያዩት መጥተው ይሄንን በበዓል ተጎናችን ሲሆኑ አስበው በማያውቁት ለወገናቸው ለሕዝባቸው መጥተው እንደዚህ ደግሞ ማስደስተው ሲያስሉን ያንን ነገር ይቀይረዋል፣ ይሰማናል። ጥሩ ስሜት ነው የሚሰማል።
ከአራት ቤተሰቦቻቸው ጋር ሆኖ ከአፋር ክልል የተፈናቀሉት ኢሌኒ ብርሃኑ በዓሉን በቤታቸው ሆኖ ያከበሩት ያህል እንዲሰማቸው በጎ አድራጊዎቹ ላደረጉላቸው ድጋፍ አመስግነዋል።
የጅቡቲ መስመር ነው መስመሩ። በንግድና በሆቴል በሱቅ ሁለት ሶስት ሱቅ የነበረን ሰዎች ነን። ያንን ሁሉ ነገር ግን እንደ ሰማይ ብልጭታ በደቂቃ ነው ያጣን። ስንወጣ በባዶ እጃችን በባዶ እግራችን ነው የወጣ ነው። ለእግራችን እንኳ ጫማ አለበስ ነው። ወደ ኋላ መለስ ብለን ያለውን ድርጊት ስናስታውስ ያው ቁስል መቀስቀስ ነው። ግን ወገን ለወገን ደራሽ ነው እና እዚህ ቦታ ስንመጣ እኔ በእውነቱ ለመናገር የሰው ልጅ እርዳታ ተረርቶ መኖሩን ያየሁት እዚህ ካምፕ ከገባሁ በኋላ ነው።
ለበዓሉ የምግብ አቅርቦት ያደረገው የአግማስ ኢትዮጵያ ስራ አስኪያጅ አብዱል ሰላም ሽፋው የደጋኑን ጨምሮ በተመሳሳይ ሰዓት በተንታ ወረዳ አጅባር መጠለያ ካምፕ እንዲሁም በአዊ ዞን ቻግኒ መጠለያ ካምፕ ለሚገኙ 4000 ለሚደርሱ ተፈናቃዮች ምገባ መከናወኑን ገልጸዋል።
የሙስሊሙም የክርስቲያኑም ጾም አንድ ቀን የገባበት ልዩ ክስተት ነበርና በጾም ወቅት ደግሞ በተለይ መጠለያ ካምፕ ያሉ ወገኖቻችን ከሌላው በተለየ ትንሽ የሚቸገሩበት ጊዜ ስለነበረ እሱን ታሳቢ በማድረግ ጾሙ ወቅት ለሁለቱም እምነት ተከታዮች ለሙስሊሙም ለክርስቲያኑም እምነት ተከታዮች ከ11 በላይ የሚሆኑ ካምፖች ላይ በመጓዝ አድሬስ ማድረግ ችለናል። ኦልሞስት በሰው ቁጥር ካስብ ነው ምናልባት ከ14000 15000 ማያንስ የህዝብ ቁጥር በዛ አድሬስ ማድረግ ተችሏል። በዛሬው ቀን ደግሞ ለሙስሊሙ የኢድ ቀን ነው፣ የበዓል ቀን ነውና እነዚህ ካምፕ ውስጥ ያሉ ወገኖቻችን በተሻለ ሁኔታ የሚያከብሩ የነበሩ አርደው ጎረቤት ጋር ዘመድ ጋር ተቀላቅለው የሚያከብሩ የነበሩ ወገኖቻችን ነበሩ። ስለዚህ ያን ስሜት እንደ ሙሉ በሙሉ ማምጣት ባንችል እንኳን ቢያንስ አብረው ውለው ደስ ብሏቸው እንዲውል ለማድረግ ታሳቢ የተደረገ ዛሬ እዚህ ደጋን የሚባል ካምፕ ውስጥ አብረናቸው እያከበርን ነው።
በመጠለያ ካምፖቹ ለሚገኙት የክርስትና እምነት ተከታዮችም ተመሳሳይ የምገባ አገልግሎት መፈጸሙን አመልክተዋል። እንደ አቶ አብዱል ሰላም ማብራሪያ የሁለቱም ሃይማኖቶች አጽዋማት አንድ ላይ ከገቡበት ጊዜ ጀምሮ 7.2 ሚሊዮን ብር የሚያወጣ የምግብ የቁሳቁስና የአልባሳት ድጋፍ ተደርጓል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና መምሪያ ኃላፊ አሊ ኢማም በበኩላቸው ባለፈው አንድ ሳምንት ብቻ 6 በጎ አድራጊ ተቋማት ኢደን በማስመልከት በዞኑ 10 መጠለያ ጣቢያዎች ውስጥ ለሚገኙ ተፈናቃዮች ተመሳሳይ ድጋፍ ማድረጋቸውን አስታውቀዋል። ድጋፉም በገንዘብ ሲገመት ከ18 ሚሊዮን ብር በላይ እንደሚሆን አመልክተዋል። በደጋን መጠለያ ካምፕ ውስጥ ተጠልለው የሚገኙት ወይዘሮ ኢሌኒ ተፈናቃዩ ተረጅነት መንፈስ እንዳያጎለብት ስራ የሚሰራበትና በዘላቂነት የሚቋቋምበት እድል እንዲመቻችለት ጠይቀዋል። የዞኑ ምክትል አስተዳዳሪ አሊማም ተፈናቃዮችን መልሶ ለማቋቋም ከአማራና ከኦሮሚያ ክልሎች እንዲሁም ከፌደራል መንግስቱ ጋር የሶስትዮሽ መግባባቶች መደረሱን አመልክተዋል።
በቋሚነት ወደ ቤታቸው እንዲመለሱ እናደርጋለን። ያን ማድረግ ማንችልና ወደዛ የማይሄዱበት ነባራዊ ሁኔታ ካለ ግን በእርግጠኝነት እዚህ የሀብት መፍጠሪያ አማራጮች ተመቻችተውላቸው የስራ እድል ተፈጥሮላቸው መኖር እድል እንዲኖራቸው ነው እንጂ የምናደርገው እድሜ ልካቸው እየተረዱ የሚቀጥሉበት ሁኔታ አይኖር። በኦሮሚያ ክልል አንጻራዊ ሰላም በሆኑት አካባቢ የተመለሱ ተፈናቃዮች ላይ የሰራነውን ስራ እንደ ተሞክሮ እንደ ትምህርት ወስደን ጉድለቱን የሚያርም ስራ በቀጣይ በመስራት ቀሪ ተፈናቃዮችን ደግሞ በተሻለ አግባብ ለይተን አወያይተን እና ተማምነን ወደ ቤት ንብረታቸው እንዲመለሱ በማድረግ ረገድ በቋሚነት እናቋቁማቸዋለን ብለን እናስባለን።
ምክትል አስተዳዳሪው ይህን ይበሉ እንጂ የጸጥታው ሁኔታ አስተማማኝ ባለመሆኑ ወደ ቀያቸው ተመልሰው የነበሩ ተፈናቃዮች ዳግም ወደ መጠለያ ካምፖች መምጣታቸውን ለአሜሪካ ድምፅ ገልጸው ነበር። የአግማስ ኢትዮጵያ ስራ አስኪያጅ በበኩላቸው ተከታዩን መልእክት አስተላልፈዋል።
ከዘራችንም ከእምነታችንም በፊት መጀመሪያ አንድ የምናደርገን ትልቁ ጉዳይ ሰውነት ስለሆነ እሱን ብናስቀድም ከዛ በመቀጠል ደግሞ ኢትዮጵያዊነት የሚባል ነገር አለ።
በተያዘ 1445ኛው የኢድ አልፈጥር በዓል ዛሬ በደሴ ከተማ ሆቴል ስቴዲየም በደማቅ ሁኔታ ተከብሯል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ እየተላለፈላችሁ ያለውን የምሽቱ ዝግጅት እየተከታተላችሁ ነው የምትገኙት። አሁንም አብራችሁ ስላላችሁ በጣም እናመሰግናለን። ቀደም ሲል ስትከታተሏቸው የነበሩት የባህልና ማህበረሰብ ቅንብራችን በተመለከተ የተዘጋጁትና አሁን ደግሞ የአየር ንብረት የአካባቢ ጥበቃ ቅንብራችን የተመለከተ ዘገባዎች ወደ እናንተ እናደርሳለን። የመጀመሪያው የአካባቢ ጥበቃ ቅንብራችን በአየር ንብረት ለውጥ ምክንያት በመጋቢት የዓለም ከፍተኛ ሙቀት ሆኖ ተመዝግቧል ይላል። በአየር ንብረት ለውጥ ምክንያት በመጋቢት ወር በዓለም ከፍተኛ የሙቀት መጠን ተመዝግቧል። ከዛ በፊት በነበሩት 10 ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ህብረት የአየር ንብረት መቆጣጠሪያ አገልግሎት ማክሰኞ ዕለት ባወጣው ሪፖርት አስታውቋል። ሮይተርስ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተሉት አቀርበዋለች።
ያለፉት 10 ወራት ከዛ በፊት ከነበሩ አመታት ጋር ሲነጻጸሩ እያንዳንዱ ወር በዓለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ኮፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት 12 ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ ኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የኮፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞ ዕለት ከሮይተርስ ጋር ባደረጉት ቆይታ ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል።
በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት 10ኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ፣ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጥል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰብን ያለው ለረጅም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው።
በርገስ አክለው ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑንና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ።
እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት 0.73 ሲሆን ባለፉት 30 ዓመታት ከተመዘገበው አማካይ ሙቀት በላይ ነው። ከዓመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በ0.10 ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ንብረት ለውጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥነው ያለው ችግር መሆኑንም ያሳየናል።
ከፐርኒከስ ተቋም እንደ አውሮፓውያን አቆጣጠር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ።
ከፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጣምረው ንጽጽራችን እስከ እንደ አውሮፓውያን አቆጣጠር 1850 ድረስ ይሄዳል። የቅድመ ኢንዱስትሪ ዘመን ማለት ነው። ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በእርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት 100 ሺህ ዓመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው።
እንደ አውሮፓውያን አቆጣጠር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ ዓመት ሆኖ ነበር ያለፈው። ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም በዚህ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደን አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገስ ይህ ለውጥ በምድር ላይ ብቻ የሚታይ አይደለም ይላሉ።
And it's not only the air temperatures that are changing rapidly and showing these records.
በፍጥነት የሚለዋወጠውና እነዚህን ከፍተኛ የሙቀት ሪከርዶች እያስመዘገበ ያለው የአየር ሙቀት ብቻ አይደለም፣ የውቅያኖሶች ሙቀትም ጭምር ነው። የውቅያኖሶችን ወለል ሙቀት በመለካት የምንሰበስባቸው ሪከርዶች ለውጡን ያሳዩናል። ላለፉት 12 ወራትም የተመዘገቡ ሪከርዶች አሉን።
የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጠር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ኮፐርኒከስ አመልክቷል። የሙቀት መጠን እንዲጨምር ከሚያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት 12 ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በርገስ ያስረዳሉ።
ከባህር ጠለል የሰበሰብነው መረጃ የሚያሳየው ባለፉት 12 ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት 12 ወራት የውቅያኖስ ሙቀትም ታይቶ በማያውቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሁን፣ በደረጃ የሚከሰት የአየር ንብረት ለውጥም ይሁን፣ የመጨረሻ ደረጃ ላይ መድረሳችንን የሚያሳይ ይሁን ወይም ደግሞ የተፈጥሯዊ ስርዓቱ ተለዋዋጭነት ይሁን እስካሁን አላወቅነውም። የአየር ንብረት ሳይንቲስቶችም አላወቁም።
ከታሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመክታት ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን የኮፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
ቀደም ሲል የተከታተላችሁት የዓለም ሙቀት መጠን በተመለከተ የቀረበውን ሪፖርት በተመለከተ የተዘጋጀውን ዘገባ ነበር። አሁን ደግሞ ሌላው የአካባቢ ጥበቃ ቅንብራችን ወደ ዚምባብዌ ወስደናል። የዚምባብዌ ባዮጋዝ ምርት ድብልቅ አስተያየቶችን አስከትሏል። ዚምባብዌ ትልቁን የቆሻሻ መጣያ ቦታዋን ታዳሽ ኃይል ምንጭ የሆነውን የኤሌክትሪክ ኃይል ለማምረት ወደሚያስችል የባዮጋዝ ምንጭነት ለመቀየር እየሞከረች ነው። የአካባቢ ነዋሪዎች የሥራ ዕድል የሚፈጥረውና ስር የሰደደውን የኃይል ጥረት ችግሮችን የሚያቃለውን ፕሮጀክት ወደውታል። ይሁን እንጂ አንዳንድ ነዋሪዎች ፕሮጀክቱ የከተማዋን አነስተኛ ሀብት እያሟጠጠ ነው ይላሉ። ኮሎምበስ ቡሽንጋ ከሐራራ የተከታዩን ዘገባ ልኳል። ደረጀ ደስታ እንደሚከተለው ያቀርበዋል።
ከጥቂት ወራት በፊት የቆሻሻ መጣያ ቦታ ለአይን የሚያስጠላና አየሩ በከባድ መጥፎ ጠረን የተሞላ ነበር። አሁን ግን እንዲህ አይደለም። ጂኦ ፖማና የተሰኘው አገር በቀል የቆሻሻ ስራዎች አስተዳደር ኩባንያ ቦታውን ወደ ባዮጋዝና የኤሌክትሪክ ምንጭነት ለመቀየር እየሞከረ ነው። በአቅራቢያው የሚገኝ ከተማ ነዋሪ የሆነው የ30 ዓመቱ ወጣት ቲናሼ ቺሳንሁ ከፕሮጀክት ሰራተኞች መካከል አንዱ ነው።
ይህ ፕሮጀክት እንደ ዚምባብዌ ዜጋ በጣም እየረዳኝ ነው። ስራ ሰጥቶኛል። አሁን ቤተሰብ የመንከባከብ ችያለሁ። ለፕሮጀክቱ በጣም አመስጋኝ ነኝ። የስራ ባልደረቦቼ በዚህ ፕሮጀክት እየተረዱ ስለመሆናቸው እርግጠኛ ነኝ።
የቆሻሻ መፍጫዎቹ አካላት ዋናውን ቆሻሻ ወስደው ወደ ባዮጋዝ ይለውጡትና ኤሌክትሪክ ለማምረት ያገለግላል። ቪክቶር ታሪያራይ ሐራሬ በሚገኘው ላንፎርስ ኤነርጂ የባዮጋዝ ኩባንያ ሰራተኛ ነው።
ባዮጋዝ ታዳሽ ኃይል ምንጭ ነው። እንዲሁም ምግብ ማብሰል፣ ለማሞቂያ፣ እንዲሁም የኬሚካል ማዳበሪያዎችን በተፈጥሮ ማዳበሪያ በመተካት ብዙ ነገሮችን ማድረግ ያስችላል። ችግሩ የመጀመሪያው የኢንቨስትመንት ወጪም ሆነ ስለ መፍጫው ቀጣይነት ያለው ክትትልና ጥገና ማድረግ አስቸጋሪ መሆኑ ነው።
ሲምባራሼ ሙቼና በጂኦፖማና የቆሻሻ ስራዎች አስተዳደር የቆሻሻ ኤነርጂ መሐንዲስ ናቸው። ፕሮጀክቱ በሽታ የሚያዘምቱትን ግዙፎቹን የሐራሬ ቆሻሻ ማጠራቀሚያዎች ችግር እንደሚያስቀርም ይናገራሉ።
After that we drew biogas wells. ከዚህ በኋላ ከቆሻሻ ውስጥ ባዮጋዝ የሚያወጡ የባዮጋዝ ጉድጓዶችን ቆፍራለን። ከስሩ ዋናውን ቆሻሻ የሚቀንስና ባዮጋዝ የሚያመርት ነው። ከዚያ በኋላ በማቃጠያው ክፍል ውስጥ ቆሻሻውን በማቃጠል ሂደት ከ16 እስከ 22 ሜጋዋት ኤሌክትሪክ እናመነጫለን።
ነገር ግን የሐራሬ ነዋሪዎች ባላደራ ድርጅት ዳይሬክተር የሆኑት ፕሪሲየስ ሹምባ በመንግስት የሚደገፈው ፕሮጀክት ቀጣይነት የሌለው የሐራሬ ተመንከፋዮች ብዝበዛ ነው ይላሉ። መጣያው ቦታ ለሚጣለው ቆሻሻ ድርጅቱ በቶን $40 ያስከፍላል ብለዋል።
And on top of that they have added an addendum that is
ሐራሬ ከተማ በተሰበሰበ አንድ ቶን ቆሻሻ $124 ተጨማሪ ክፍያ እንድትከፍል ጠይቀዋል። ይህ በወር ሲሰላ ወደ $3 ሚሊዮን አካባቢ ስለሚሆን የሐራሬን ከተማ በዝበዝ ነው። ተመንከፋዮቹ ይህን አይችሉትም።
ነገሮች አሁን ባሉበት ሁኔታ የዚምባብዌ አና ከተማ በመጪዎቹ ወራት የባዮጋዝ ፋብሪካ ይኖራታል። ነዋሪዎች ጥቅሙ ከጉዳቱ እንደሚበልጥ ተስፋ ያደርጋሉ።
ተመልካቾቻችንና አድማጮቻችን አሁን ደግሞ የምንሻገረው ወደ ሳይንስና ቴክኖሎጂ ነክ ዘገባዎች ሆናል። የዛሬው ሳይንስና ቴክኖሎጂ ነክ ንብራችን ኳንተም ሴንሰርስ ለሚባሉ በአካባቢያችን የሚከሰቱ ለውጦችን ቀድሞ የሚተነብዩ የቴክኖሎጂ መሳሪያዎችን በተመለከተ ነው። በካሊፎርኒያ የሚገኙ ተመራማሪዎች በአካባቢ የሚታዩ ለውጦችን ፈጥኖ ለመተንበይ የሚያስችሉ መሳሪያዎችን በማበልጸግ ላይ ናቸው። ጂኒያ ዱሉ ለዚህ ሳምንት የሳይንስ ዘገባ ላከችውን እንግዶ ወልዴ እንደሚከተለው ያቀርበዋል።
በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ተመራማሪዎች ኳንተም ሴንሰርስ ብለው የሚጠሩትንና ወደፊት በውሃም ሆነ በአየር ውስጥ የሚካሄዱትን ለውጦች ቀድሞ ለመተንበይ የሚያስችሉ መሳሪያዎችን በማበልጸግ ላይ ናቸው። ፕሮፌሰር ፕሪኒሃ ናራንግ እንደሚሉት በመበልጸግ ላይ ያሉት መሳሪያዎች በተፈጥሮ አካባቢያችን ያለውን ለውጥ በተመለከተ የሚደረገውን ትንበያ ይበልጥ ትክክለኛ እንዲሆን የሚያደርጉ ናቸው።
አንዳንድ ጊዜ ከፍተኛ ችግሮች እንደሚመጡ ቀድሞ የሚታዩ ምልክቶች አሉ። ከጤናችን ጋር ተያያዥነት ያለውን የአካባቢያችን አየር ጤናማ መሆኑን ለማወቅና ያንንም ተመርኩዞ ቀድሞ ውሳኔዎችን ለማሳለፍ ይረዳናል። ያንን ነው በዋናነት የምናደርገው።
በዩኒቨርሲቲው ሌላው ተመራማሪ የሆኑት ሰርጂዮ ካርባሆ በቅንጣት ወይም ሞለኪውል ላይ ሌዘር ቢም ወይም ጨረር በመልቀቅ የኳንተም ጸባዩን ወይም እጅግ ጥቃቅን መጠኖችን ወይም አቅሞችን በለው በማጥናት ላይ ናቸው። እርሳቸው የቅንጣቱን ልዩ ጸባይ ወይም የጣት አሻራ ብለውታል የሚገኝበትን ሰዓትና ስፍራ ጭምር ለመወሰን ይጥራሉ።
በመቶ ሺህ የሚቆጠሩትን ትሰበስባለህ። ከዛም የእያንዳንዳቸውን ብቻ ሳይሆን በአጠቃላይ የሁሉንም መረጃ በአንድነት ትመረምራለህ። ተመሳሳይ ክስተቶች እንዳሉም ትመለከታለህ።
ባለፈው በጋ በካናዳ ተከስቶ በነበረው የዱር እሳት ምክንያት ጭሱ ኒውዮርክ ከተማ ድረስ ደርሶ ነበር። ተመራማሪዎቹ እንደሚሉት በማበልጸግ ላይ ያሉት መሳሪያ ጭሱ በየትኛው የከተማው ክፍል እንደሚመጣና ምን ያህል ጊዜ እንደሚቆይ ብቻ ሳይሆን በውስጡ የያዘውን መርዛማ ነገር ቀድሞ ለማወቅ ይረዳቸው ነበር። የሳይንስ ባለሙያው ደኒስ ኪም እንደሚሉት ይህ መሳሪያዎቹ ከሚፈጽሟቸው ጥቂቱ ነው።
One of the things that we can do with quantum sensors is detect change.
በኳንተም ሴንሰር ከምንፈጽማቸው ነገሮች አንዱ ማግኔቲክ ፊልዶችን መቃኘት ነው። ለምሳሌ በርካታ የመሬት መንቀጥቀጥ ባለበት ሀገር በሚገባ መቃኘትና መረጃ መሰብሰብ ስለሚቻል ወደፊት ሊከሰት የሚችልን መንቀጥቀጥ ቀድሞ መተንበይ ያስችላል።
በሚቀጥሉት 10 ዓመታት በመበልጸግ ላይ ያሉት መሳሪያዎች ወይም ኳንተም ሴንሰርስ የአየር ንብረት ለውጥን በተመለከተ ለሚደረግ ምርምር ጠቃሚ ይሆናሉ ተብሏል።
የምሽቱ ዝግጅቶቻችንን አጠናቀናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የስደተኞች የፍልሰትና የህዝብ ጉዳዮች ረዳት ሚኒስትር ጁሊየታ ቫልስ ኖየስ በቅርቡ ወደ ኢትዮጵያና ቻድ አቅንተው ከከፍተኛ የመንግስት ባለስልጣናት የረድኤት ተቋማት መሪዎችና ስደተኞች ጋር በመገናኘት በመካከለኛውና ምስራቅ አፍሪካ እየጨመረ ስለመጣው የስደትና የሰብአዊ ቀውስ ጉዳዮች ተወያይተዋል ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ረዳት ሚኒስትር ኖየስ ከቻዱ ጠቅላይ ሚኒስትር ሱኬስ ማስራ ጋር በተነጋገሩበት ወቅት ለሱዳንና ለጎረቤት አገራት ሰብአዊ እርዳታ የሚውል $47 ሚሊዮን በላይ ይፋ አድርገዋል።
That amount of money brings the total US humanitarian assistance for
ይህን ያህል መጠን ያለው ገንዘብ ዩናይትድ ስቴትስ ካለፈው የበጀት አመት ወዲህ በሱዳንና በአጎራባች ሀገሮች ላሉ ተረጂዎች የሰጠችውን አጠቃላይ የሰብአዊ እርዳታ ከ968 ሚሊዮን ዶላር በላይ ያደርሰዋል። ለሱዳን በሚሰጠው ያስቸኳይ እርዳታ ግንባር ቀደሟ ለጋሽ ሀገር የሆነችው ዩናይትድ ስቴትስ በአሁኑም ወቅት በአካባቢያቸው ያለውን ግጭት በመሸሽ ከቀያቸው የተፈናቀሉና ቁጥራቸው በየለቱ እየጨመረ የመጣውን ከ1 ሚሊዮን በላይ የሚሆኑ ስደተኞች ስቃይ ለመቀነስ ከሌሎች የዓለም ማህበረሰብ አባላት ጋር ተባብረን ለመስራት ቁርጣ ተነስተናል።
በማያያዝም በሱዳን እየተካሄደ ላለው የሰብአዊ ምላሽና መጠነ ሰፊ የሰብአዊ እርዳታ ኢትዮጵያና ቻድ ወሳኝ ሚና እየተጫወቱ ናቸው ሲሉ ረዳት ሚኒስትሯ የተናገሩትንም ርዕሰ አንቀጹ አስታውሷል።
Since early 2023, Ethiopia has welcomed nearly 50,000 refugees.
ከ2023 መጀመሪያ አንስቶ ኢትዮጵያ ቁጥራቸው 50,000 የሚጠጋ የሱዳን ስደተኞችን ተቀብላለች። በአፍሪካ ቀንድ ከፍተኛ ለመረጋጋት በሚታይበት ባሁን ወቅት ኢትዮጵያ ለተፈናቀሉ ወገኖች የምትሰጠው ይህ ድጋፍ በጣም ወሳኝ ነው። አዳዲስ የስደተኛ መጠለያዎችን በማቋቋምና በ10,000 ለሚቆጠሩት አዲስ ተፈናቃዮች አስፈላጊው የህይወት አድን እርዳታ ይደርስ ዘንድ የኢትዮጵያ መንግስት ከሰብአዊ ረድኤት ተቋማት ጋር በቅርበት ሰርቷል።
የለቱርስ አንቀጽ አክሎም ቻድ በረጅም ዘመን ስደተኞችን ተቀብሎ የማስተናገድ ታሪኳ ላበረከተችው አስተዋጽኦ እንዲሁም ለቻድ ህዝብና መንግስት ለጋስነት ዩናይትድ ስቴትስ ያላትን ጥልቅ አድናቆት ረዳት ሚኒስትር ኖይስ መግለጻቸውን ጠቁሟል።
Most recently, Chad has embraced the immense
Chad ባለፈው አንድ አመት ባልሞላ ጊዜ ውስጥ ከግማሽ ሚሊዮን በላይ ስደተኞችንና ከ100,000 በላይ ከስደት ተመላሾችን ተቀብሎ የማስተናገድ ብርቱ ፈተና ተወጣለች። በአሁን ወቅት ቻድ ውስጥ የሚገኙትን ለአደጋ ተጋላጭ ወገኖች በተለይም ደግሞ ቁጥራቸው ከ1.1 ሚሊዮን በላይ የሚደርሱ ስደተኞችና ጥገኝነት ጠያቂዎች ለመደገፍ ቁርጠኞች ነን። ለተፈናቃዮች ጥበቃ፣ መጠለያ፣ ውሃ፣ የንጽህና አገልግሎት፣ ትምርትና እንዲሁም ለስደተኞች ላስተናጋጁ ማህበረሰብና በሱዳኑ ቀውስ ለተጎዱ ወገኖች ድጋፍ የሚሰጡ በዩናይትድ ስቴትስ የሚደገፉ ፕሮግራሞች እገዛ ማድረጋችንን እንቀጥላለን።
ረዳት ሚኒስትር ኖየስ አያይዘውም በሱዳን ያለውን ረሃብና ዘለቄታ ያለው ውድመት ለማስቀረት የተኩስ አቁምና ያልተቋረጠ የሰብአዊ አቅርቦት ይጠይቃል ሲሉ አሳስበው እኛ በዩናይትድ ስቴትስ ያለን በሱዳን አስከፊ ግጭት ለተጎዱ በሚሊዮን ለሚቆጠሩ ወገኖች የህይወት አድን ድጋፍ ለማድረስ ከኢትዮጵያና ከቻድ መንግስታት እንዲሁም ከዓለም አቀፍና ከሀገር ውስጥ አጋሮቻችን ጋር ተባብረን ለመስራት በቁርጠኝነት ተዘጋጅተናል ያሉትን በመጥቀስ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን፣ ከአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተር ደግሞ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራም እና ዩቲዩብ ላይም ዝግጅቶቻችን ወደ እናንተ ይደርሳሉ። እንድትከታተሏቸው እንድትመለከቱ እንጋብዛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችንን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጠው መመሪያ መሰረት አኑሩልን፣ ይደርሰናል። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። በዚህም መልእክታችሁን ቀርጻችሁ ማስቀመጥ ትችላላችሁ። በኢሜይልም ልታገኙ ለምትፈልጉ ሆርናት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው፣ ተጠቀሙበት። እነዚህና በሌሎችም ከአሜሪካ ድምፅ ጋር የምትፈልጓቸውን ዝግጅቶችን በማህበራዊ ትስስር ገጾቻችን ላይ ታገኙ ትችላላችሁ፣ መከታተል ትችላላችሁ። አድማጮቻችንና ተመልካቾቻችን የዛሬ ሐሙስ ሚያዝያ 3 2016 ዓ.ም ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። የስቱዲዮ ቅንብሩን ብርሃን ኃይሉ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበሩ። እያስተናገድኳቸው የምሽው አስማማው አየነው ነኝ። መልካም ምሽት ይሆንላችሁ። Thank you.